of a...
Go, go. Gambino, B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲያችን ሞልታለች። በእርግጥ በአጃጆች በመቀሌ ከተማ ቆመው ቢውሉም ጋቢና ቪኦኤ ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት ሄኖክ እንዳለው በመቀሌ ከተማ ባጃጆች ስራ አቁመው ውለዋል።
ታጋ መፍታት ጀምረዋል የሚል ኢንፎርሜሽን አለ። ዛሬ ለምን ታቤላት ወስድም ተብሎ ማለት ነው። ማቆም ያሰብነው ነገ ነበር፣ ግን ዛሬ እንደዛ ጀመረ ሲባል ጠዋቱ የወጣ ባጃጅ እንዳለ ወደ ቤቱ ተመልሷል።
የመቀሌ የኮንስትራክሽን መንገድና ትራንስፖርት ባለስልጣን አቶ መሐሪ ገብረ ሕይወት የሚከተለው ምላሽ ሰጥተዋል።
የስራ ማቆም አድማ አድርገዋል የሚለው እስካሁን የደረሰን መረጃ የለም። አድማ አድርጎ በከተማው የፈጠረው ችግርም የለም።
ከመቀሌ ሳንወጣ ሁለት የተቃዋሚ ፓርቲ አመራር አባላት በዛሬው ዕለት ለአምስት ሰዓታት ተይዘው መለቀቃቸውን ገልጸዋል።
ከስልጣት ተኩል መሳቀይም ቆይተው የሐወልቲ ለከተማ ፖሊስ ጽህፈት ቤት ኃላፊዎች መተወሰዱ ወደ ፖሊስ ጣቢያው።
የከተማዋ ፖሊስ የታሰረም የተያዘም ሰው እንደሌለ ገልጿል። ዝርዝሩን ይዘናል።
በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የዘጠና ቀን የግንዛቤ ማስጨበጫ ዘመቻ ዛሬ ተጀምሯል። የእርዳታ ድርጅቶች ከ77ቱ የከፋ ድርቅ መከሰቱን ነው እየገለጹ ያሉት።
ትናንት የጀመርነው ደግሞ በታንዛኒያ ኬንያና ኢትዮጵያ የሚገኙ ወጣቶች በኢንተርኔትና በስልክ አጠቃቀማቸውን የሚገመግሙበት ዘገባ ይዘናል። ዛሬ ይቀጥላል።
ጊዜ ከበቃን ደግሞ ወጣቶችን የተመለከቱ አጫጭር ዘገባዎችና ቃለ መጠይቆች እናቀርባለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ ለምትከታተሉን ሰላምታ እናቀርባለን። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። የቤልጅየም ባለስልጣናት ትናንት በአውሮፕላን ማረፊያና ባቡር ጣቢያ ለደረሱና ለ31 ሰዎች ህይወት መጥፋትና ለሌሎች 271 ሰዎች መጎዳት ምክንያት ለሆኑ የአሸባሪ ጥቃቶች ኃላፊ ነው ተብሎ የታመነውን ሰው ለማግኘት ፍለጋ ቀጥለዋል። በጥቃቱ ወቅት አጥፍተው የጠፉት ሁለቱ ወንድማማቾች ካሊድና ብርሃሚ የሚባሉ መሆናቸውን የአገሪቱ የፌዴራል አቃቤ ህግ ፍሬድሪክ ቫን ሉቪ አረጋግጠዋል። በአቃቤ ህጉ መግለጫ መሰረት ካሊድ አጥፍቶ የጠፋው ሜልቢክ በተባለው ባቡር ጣቢያ ላይ ነው። ፖሊስ አውሮፕላን ማረፊያ ውስጥ በሲሲቲቪ ማለትም በደህንነት ካሜራ አማካኝነት ስለታዩት ሁለት ሌሎች ሰዎች ማንነት ግን እስካሁን ማረጋገጫ አልሰጠም። በዩናይትድ ስቴትስ ለፕሬዚዳንትነት እየተካሄደ ባለው ውድድር ትላንት በሁለቱ ፓርቲዎች ውስጥ ቀዳሚዎቹ እጩዎች አሸንፈዋል። ሪፐብሊካኑ ዶናልድ ትራምፕ የቴክሳሱን ቴድ ክሩዝ ከ20 በላይ ነጥብ ለማግኘት በቀላሉ ያሸነፉት በአሪዞና ሲሆን የ58ቱንም ተወካዮች ድምጽ ጠቅልለው ወስደዋል። ክሩዝ በዩታህ ከግማሽ በላይ ድምጽ አሸንፈው የ40 ተወካዮችን ድምጽ በመሰብሰብ አንሰራርተዋል። ዲሞክራቷ ሂላሪ ክሊንተን አሪዞና ላይ ሳንደርሰንን ያሸነፉት በከፍተኛ የድምጽ ብልጫ ነው። ዶናልድ ትራምፕ አስፈላጊውን 1237 የተወካዮች ድምጽ በማግኘት ለፕሬዝዳንትነት የሪፐብሊካን ፓርቲውን ወክለው በእጩነት እንዳይቀርቡ ለመከላከል የኦሃዮ አስተዳዳሪ ጆን እና ሴናተር ቴድ ከባድ ጥረት ይዘዋል። ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዛሬው ዕለት ከአርጀንቲና አቻቸው ከማውሪሲዮ ማክሪ ጋር ተገናኝተው በሁለቱ ሀገሮች መካከል ስላለው ግንኙነት ይነጋገራሉ። ሚስተር ኦባማ ለሁለት ቀናት ጉብኝት ቡኖስ ኤሪስ አውሮፕላን ማረፊያ የደረሱት ማልደው ሲሆን ዕለቱ በዚች ሀገር ውስጥ ከአርባ ዓመታት በፊት በዩናይትድ ስቴትስ ከተደገፈው የመንግስት ግልበጣ ቀን ጋር ተገጣጥሟል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ በክሬምሊን ቤተ መንግስት በዩክሬንና ሶሪያ የቀውስ ሁኔታዎች ላይ ከሩሲያው ፕሬዚዳንት ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጋር ለመነጋገር ሞስኮ ይገኛሉ። በሩሲያ ቦምብ ጣይ አውሮፕላኖች የታገዙ የሶሪያ ወታደሮች አካባቢውን ከእስላማዊ መንግስት ነውጠኞች አጽድተው ለመቆጣጠር በከፈቱት ዘመቻ ወደ ጥንታዊቷ ፓልሚራ ከተማ እየገሰገሱ ነው። በመጨረሻም ዩናይትድ ስቴትስ የመን ውስጥ በሚገኝ አንድ የአልቃይዳ ማሰልጠኛ ካምፕ ላይ ባካሄደችው የአየር ድብደባ ብዛት ያላቸው አሸባሪዎች ተገድለዋል ሲል ፔንታገን ማለት የመከላከያ ሚኒስቴር መስሪያ ቤቷ ትላንት አስታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዘገባዎች እነዚህ ነበሩ። ከቀሬ ጋቢና ቪኦኤ ዝግጅት ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ዝግጅቶቻችንን መከታተል ትችላላችሁ። በዛሬው ዕለት በመቀሌ ከተማ የባጃጅ ሹፌሮች የሥራ ማቆም አድማ መጥተዋል። በከተማይቱ የመጓጓዣ አገልግሎት በስፋት የሚሰጡት ባለ ሶስት እግር ሞተር ብስክሌቶች ዛሬ በመቀሌ ጎዳናዎች ሲሽሎከለኩ አይታዩም ብሎናል ግርማይ ገብሩ ከመቀሌ።
ዛሬ መጋቢት 14 በመቀሌ ከተማ አገልግሎት በመስጠት ላይ የነበሩ ባጃጆች በመቱት የሥራ ማቆም አድማ ምክንያት በከተማዋ ይሽለኮለኩ የነበሩት ባጃጆች እንደ ወትረው አይታዩም። ለዚህ የሥራ ማቆም አድማ ምክንያት የሆነው ባጃጆች በስምሪት እንዲሰሩ የሚሰሩበት መለያ ወይም ደግሞ ታፔላ እንዲለጥፉ የሚያስገድድ ሕግ በመቃወማቸው እንደሆነ ተገልጿል። ባለባጃጆች ይህንን መመሪያ እኛን አይጠቅመንም ይላሉ። የሚመለከታቸው የመንግስት አካላትም እንዲያነጋግሩንና ችግሮቻችንን ገልጸን በውይይት እንዲፈታልን እንፈልጋለን ብለዋል አስተያየት ሰጪዎቹ።
ታርጋ መፍታት ጀምረዋል የሚል ኢንፎርሜሽን አለ። ዛሬ ለምን ታቤላ ተወስደም ተብሎ ማለት ነው። ማቆም ያሰብነው ነገ ነበር፣ ግን ዛሬ እንደዛ ጀመረ ሲባል ጧት የወጣ ባጃጅ እንዳለ ወደ ቤት ተመልሷል። ስለዚህ የሚመለከተው አካል ይህንን ነገር እንዲያይልን ነው የምንፈልገው። እኛ መስራት ካለብን መስራት አለብን። ህዝቡ ማገልገል ነው ዋና አላማችን። በኮንትራትም ይሁን በመስመር እኛ መስራት የምንፈልገው። ግን አንዳንድ የሚወጣ ህግ ያልተጠና እንደ ዜጋ የማንቆጠርበት አካሄድ አለ። በሚዲያ የሚናገሩት ነገር በጣም ያሳዝናል። ተስማምተናል ይላሉ፣ ግን አልተስማማንም። ከህዝብ ሊነጥሉን አንዳንድ የሚናገሯቸው ነገሮች አሉ። እኛ ግን ሰርተን ምንበላ በሀገራችን ውስጥ ያለው ሁኔታ ተጠቅመን ራሳችን መለወጥ አለብን ማሻሻል አለብን ብለን ለመስራት ከተነሳን ለምን በህጉ መሰረት በትክክለኛው አካሄድ ሌላ ነገር ያመጣሉ? ይሄ ጥያቄያችን ነው፣ መፍትሄ እንፈልጋለን።
በመቀለ ከተማ የኮንስትራክሽን የመንገድና ትራንስፖርት ጽህፈት ቤት ኃላፊ የሆኑት አቶ መሐሪ ገብረ ህይወት በከተማዋ ተፈጠረ ስለተባለው የስራ ማቆም አድማ መረጃ እንደሌላቸው ተናግረው፣ ቢሆንም የባጃጅ ባለቤቶችና አሽከርካሪዎች የመንግስት ህግና ደንብ እንዲያከብሩ ጽህፈት ቤታቸው እየሰራ እንዳለ ገልጿል።
አሁን መጀመሪያ የስራ ማቆም አድማ አድርገዋል የሚለው እስካሁን የደረሰን መረጃ የለም። አድማ አድርጎ በከተማ የፈጠረው ችግርም የለም። ከራሳቸው የማህበሮች አባሎች ጋር እየተነጋገሩ ሊሆን ይችላሉ። ከዛ ውጭ በመቀሌ ከተማ የተፈጠረ ነገር የደረሰንም የለም። በትራንስፖርቱም የተፈጠረ ምንም ችግር የለም። የእኛ ጽህፈት ቤት በህግ ነው የሚመራ። ትራንስፖርት ነው የራሱ አሰራር፣ ህግ የራሱ ደንብ አለው። ስለዚህ በደንብና በስርዓት መሰረት ወደ ስርዓት ግቡ ነው። ከህግ ውጭ ሆኖ ህብረተሰብም ማገልገልም አይቻልም። ለራሳቸው ግልጋሎት የሚሰጡም የራሳቸው ጥቅም ሊጠበቅ አይችልም። ስለዚህ የእኛ ጽህፈት ቤት ስርዓት ባለው በትራንስፖርት ህግና ደንብ መሰረት ስርዓት ይዘው እንዲያገለግሉ ለራሳቸውና ለህብረተሰባቸው በቂ የሆነ የተጠቃሚነት ደረጃቸውን እንዲያሳድጉ ነው እምነታችን ማለት ነው።
አብዛኛዎቹ የባጃጅ አሽከርካሪዎች ያሳሰባቸው ጉዳይ መለያ ወይም ደግሞ ታፔላ ለጥፎ በስምሪት በሚሰሩበት ሰዓት የኮንትራት ስራ መስራት ያስቸግረናል፣ ይኸውም በኮንትራት ምክንያት ከመስመራችን ውጭ ብንገኝ የትራፊክ ፖሊስ ሊቀጣን ይችላል ሲሉ ያላቸውን ስጋት ይገልጻሉ።
ታፔላ መለጠፉ ብቻ አይደለም እኮ እኛ የተቃወም ነው። ግን ከታፔላ ውጭ ሌላ ቦታ ላይ ከተገኘ ትራፊክ ፖሊሶች እንደፈለጉት ያደርጉሃል። ከታፔላ ውጭ ሌላ ቦታ ላይ ከተገኘ እርምጃ ይወሰደብሃል የሚል አለ። ወረቀቱን እኛ ይዘን መተናል። ከህግ ውጭ መውጣት አንፈልግም። ግን የሁላችን አድቫንቴጅ ተጠብቆ እኛም እንጠቀምበት ህዝቡም እናገለግልበት ሲቹዌሽን 10% ችግር ያለው ባጃጅ ማስተካከል ነው ወይ? ዝሆን የባጃጅ ሹፌር ቤተሰብ የሚያስተዳድር እንደዚህ አድርጎ ወደ ችግር ውስጥ መግባት እናስተምራቸው ልጆች አሉ። አሁን ችግር ውስጥ ወድቀናል። እኛ ምንድን ነው እንዴ ነው እኛ አገራችን ነው በአገራችን ውስጥ የተሻለ ሶሉሽን እንዲፈጠርልን ነው እንጂ እኛ ወታደሮች እኮ አይደለንም። አድርግ አይባልም። የተሻለ ነገር ይምጣልን ነው ምንለው እንጂ በቃ እነሱ የሚሉት ሌላ፣ በተጨባጭ ያለው ኦን ዘ ግራውንድ ግን የተሳሳተ ነገር ነው።
አቶ መሐሪ ገብረ ህይወት የኮንትራክት ስራ ይከለክለናል የሚለው አስተያየት ከሀቅ የራቀ ነው፣ ኮንትራክት መስራት ተፈቅዷል ይላሉ።
ከኮንትራክት ጋር የሚያገናኝ የለው። ኮንትራክት ሙሉ ለሙሉ እንዲሰሩ ተቀምጠዋል። ምንድነው የተደረገው? በፒክ አወር የሚባላል ምንድነው ህዝቡ የሚበዛበት ጊዜ ማለት ነው። በዛኛው ጊዜ በስምሪት እንዲያገለግሉ ብቻ ነው የተደረገው። እንደዛም ሆኖ የኮንትራት ስራ ክፍት ነው። ስለዚህ የኮንትራት ስራ ተከልክለናል የሚለው ከሀቅ የራቀ የተከለከለ ነገር የለም። እንዳለን ያለው በመስመር ገብተው የሚያገለግሉበት ሰዓት ግን ተገድበዋል። ይህ ማለት ምንድነው? ጠዋት ከአንድ ተኩል እስከ 3 ሰዓት፣ ከ6 ሰዓት እስከ 8 ሰዓት፣ ከ11 ተኩል እስከ 3 ሰዓት ያለው ጊዜ ህዝቡ በሚጨናነቅበት ጊዜ መስመራቸው እንዲሸፍኑ፣ መስመራቸው እየሸፈኑ ግን የኮንትራት አገልግሎት ካገኙ ኦፕን እንደሆነ ነው በመመሪያው የተቀመጠው።
ባጃጆች የስምሪት መለያ ለጥፈው ስራ የሚሰሩበት ቀነ ገደቡ ከነገ ወዲያ እንደሚያበቃ መንግስት ገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
Gabina VOA. Let's cross boundaries together.
ሁለት የተቃዋሚ ፓርቲ አመራር አባላት በመቀሌ ከተማ በዛሬው ዕለት ለአምስት ሰዓታት ተይዘው መለቀቃቸውን አስታወቁ። የተቃዋሚው የአረና ትግራይ መድረክ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ ታሰርኩበት ያሉት ፖሊስ ጽፈት ቤት ግን የታሰረም ይሁን የተያዘ ሰው የለም ብሏል። የትግርኛ ባልደረባችን ገብረ መድን ከአቶ አምዶምን አነጋግሯል። እንስማው።
ዛሬ አምስት ሰዓት አካባቢ ከአረና ትግራይ ጽህፈት ቤት ያሉ የቆዩ ወረቀቶች፣ የቆዩ ሰነዶች ለማቃጠል ነው። እንደ ሰፋ ያለ ቦታ ራቅ ያለ ቦታ ይሄድ ነው እና እዛ እያቃጠልን ያለ ነው። የልዩ ኃይል ፖሊስ መጥተው ነው ያገቱን። አምስት ሰዓት አካባቢ ነው ያገቱን። ከዛ እስከ 8:30 ነፍስ አቆይም ቆይተው የሐወልቲ ለከተማ ፖሊስ ጽህፈት ቤት ኃላፊዎች መጥተው ወሰዱኝ ወደ ፖሊስ ጣቢያው።
እነዚህ ልዩ ኃይሎች ምን ብለው ነው ያቆዩዋችሁ?
እንድታቃጥሉ ማንፈቀደላችሁ የሚል ነው።
ፍቃድ ማውጣት ነበረባችሁ?
አዎ ያሉን እንደዛ ነው። ፍቃድ ማውጣት ነበረባችሁ ብለው ነው የያዝን። እኛ ደግሞ ያው
ፍቃድ እንደሚወጣ እንደዚህ ሲቃጠል ሌላ ችግርም እንዳያመጣ ፍቃድ ማውጣት እንዳለባችሁ አታውቁም ነበር?
ማንም ሰው ከአደጋ ተጠንቅቆ የወረቀቶችንም ሌሎች ቆሻሻ ነገሮች ማቃጠል ይችላል። የተለመደ ነገር ነው፣ አዲስ ነገር አይደለም። ብዙም አይደለም፣ ትንሽ ነው። ቆሻሻ ነገሮች ሌሎቹ ወደ መኪና እንትኖች አሉ፣ ማህበራት አሉ፣ እነሱ ነው የሚሰጣቸው። ይሄ ግን እንዲወጣ አልፈለግነውም። መቃጠል አለበት ያልነው ነው ያቃጠል ነው።
ወደ ፖሊስ ወሰዷችሁ? ከዛ የሐውልቲ ክፍለ ከተማ ፖሊስ ጽህፈት ቤት ምን አላችሁ?
የሐውልቲ ፖሊስ ጽህፈት ቤት ተመሳሳይ ነው የነገረን። መጠየቃችሁ ልክ ነው፣ አደጋ እንዳይደርስ ነው። ስለዚህ እንደ ማንኛውም ኃላፊነት የሚሰማው ሰው ነው የተጠየቃችሁት፣ በሌላ ሊያዝ አይገባም ያልን እና በዛ ነው የለቀቁት።
በዚህ መልኩ እንደዚህ ማቃጠላችሁ፣ እንደዚህ ስለያዟችሁ ቅሬታ መያዝ የለባችሁም ብለው ሲለቋችሁ ምን ተሰማው? ተገቢ ነው ብለው ያምናሉ?
ማንም ሰው መጠየቅ ይችላል፣ ሊጠይቀን ይችላል። ግን ይህን ያክል አምስት ሰዓታት የሚያክል ማጉላላቱ ትክክል አይደለም ነው የምለው። በጣም ተጉላልተናል ነው እንጂ መጠየቃቸው፣ እኛም ትክክለኛውን መልስ ነገር ናቸው። ምንም ጉዳት ሳይደርስ በጥንቃቄ እንዳደረግ ነው አይተው ነው የለቀቁን።
አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ለሰጡኝ አስተያየት አመሰግናለሁ።
እኔም አመሰግናለሁ።
በጉዳዩ ላይ ማብራሪያ ለማግኘት አቶ አምዶም ታሰርኩበት ወዳሉት የሐውልት ክፍለ ከተማ የፖሊስ ጽፈት ቤት ስልክ ደውለን መርማሪ የሆኑትን ኢንስፔክተር ሀዱሽ በእጅ ስልካቸው አገኘ ናቸው። ስለ ጉዳዩ ስንጠይቃቸው ሰው የሚታሰርበት ስርዓት እናካሄዳለ፣ ስለዚህ የታሰረም ይሁን የተያዘ ሰው የለም ሲሉ ገልጸውልናል። ድምጻቸው እንዲቀረጽ ፈቃደኛ አልሆኑ።
በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የዘጠና ቀን የግንዛቤ ማስጨበጫ ዘመቻ ተጀመረ። የሰብአዊ እርዳታ አቅራቢ ድርጅቶች በዛሬው ዕለት ይፋ ያደረጉት ዘመቻ ሕይወት ለማዳን የሚደረጉ ጥረቶች ቀዳዳ የበዛባቸውና አጣዳፊ መሆናቸውን አስታውቋል። የተባበሩት መንግስታት ድርጅት ኦሲኤችኤ ባወጣው መግለጫ የነፍስ አድን ስራው እስከ ሰኔ ወር ይዘልቃል፣ ለዚህም አስቸኳይ የገንዘብ እርዳታ ያስፈልጋል ብሏል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኮልናል።
የበልግ ዝናብ መጥፋት ኤልኒኖ ካስከተለው የክረምቱ ድርቅ ጋር ተዳምሮ የኢትዮጵያን የምርት ወቅቶች አስተጓጉሏል። ተፈጥሮን ጠብቀው ዝናብ ተማምኖ የሚያድሩ አርሶ አደሮች አርብቶ አደሮችም የማይቋቋሙት ድርቅ አጋጥሟቸዋል። 10.2 ሚሊዮን የሚሆኑትም እርዳታ ለመጠበቅ ተገደዋል። ባለፈው ታህሳስ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ እንዳመለከተው የነዚህን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን ዶላር ወይም 25 ቢሊዮን ብር ነው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዛሬ እንዳስታወቀው ታዲያ ይህ ገንዘብ በተሟላ ሁኔታ አልተገኘም። የተፈጠረውን ክፍተት ለመሙላትም ነው ዘመቻ የተጀመረው። የሰብአዊ እርዳታ አጋሮች ለዘጠና ቀናት የሚቆይና ለኢትዮጵያ ድርቅ ተጨማሪ ምላሽ ለመስጠት አስቸኳይ ድጋፍ እንደሚያስፈልግ የሚያስገነዝብ ዘመቻ ጀምረዋል ይላል መግለጫው። ዘመቻው የተጀመረው ከድርቁ ከፍተኛነትና አስከፊነት ጋር የሚመጣጠን ድጋፍ እንዲደረግ ለመቀስቀስ መሆኑን በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ ተናግረዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀርሚ ኮኒንዳይክ ድርቁ ከ1977ቱ የከፋ መሆኑን ተናግረዋል።
This drought is massive. It is the worst drought in 50 years in most of this country.
ድርቁ ከፍተኛ ነው። በአብዛኛው የአገሪቱ አካባቢዎች ባለፉት 50 ዓመታት ካጋጠሙት ሁሉ የባሰ ነው። ወደ ትግራይ በሄድንበት ወቅት በህይወታቸው አይተውት የማያውቁ ብዙ ሁኔታዎች በ1977 ዓ.ም ተመረጥ ከነበረውም የከፋ እንደሆነ ከተናገሩ በርካታ ሰዎች ጋር ተወያይተናል። ይህም ሆኖ ግን የሚያስከትለው ውጤት እንደ 77ቱ መሆን እንደሌለበት እናውቃለን። ለዚህ ምክንያቱ በቅድሚያ ይህ ድርቅ እንደሚመጣ እናውቅ ነበር። የዩናይትድ ስቴትስ መንግስትና ለጋሽ አጋሮቻችን በሚሰጡት ምላሽ ላይ ሲዘጋጁ ነበር። እኛም ካለፈው በጋ ጀምሮ የዩናይትድ ስቴትስን ድጋፍ መጠን መጨመር ጀምረናል። ባለፈው ወር ደግሞ የአደጋ ድጋፍ ምላሽ ቡድን የላክን ሲሆን ድጋፋችንን ከፍ እናደርጋለን። እና ምንም እንኳ ይህ ድርቅ የበለጠ የከፋ ሊሆን ቢችልም እንደዚህ አይነቱን ሁኔታ ከመቋቋም አንጻር ከሰላሳ ዓመታት በፊት ከነበረው እጅግ የተሻለ ብቃት አለን።
ያስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 10.2 ሚሊዮን ዜጎች በተጨማሪ የከፋ የምግብ አቅርቦት ችግር ያለባቸውና PSNP ወይም ፕሮዳክቲቭ ሴፍቲ ኔት በሚባለው የምግብ ፕሮግራም የሚረዱ ወደ 8 ሚሊዮን ኢትዮጵያውያን ይገኛሉ። ሚስተር ኮኒንዳይክ ግን የፕሮግራሞቹ ጎን ለጎን መካሄድ በድርቁ የእርዳታ ስራ ላይ ተጽዕኖ እንደማያሳድር አብራርተዋል።
In terms of the coordination between the PSNP and the emergency food aid, I think it's pretty good. You know, the PSNP has a very clear target.
አምራች ወይም ፕሮዳክቲቭ ሴፍቲ ኔት ወይም በመጻር PSNP በሚባለው የምግብ አቅርቦት ፕሮግራምና በድርቁ የምግብ እጥረት ለተደቀነባቸው የአስቸኳይ ጊዜ የምግብ እርዳታ ፕሮግራም መርሃ ግብር መካከል ያለውን ቅንጅት በተመለከተ በጥሩ ሁኔታ ያለ ይመስለኛል። የምግብ አቅርቦት ፕሮግራሙ ሊደርሳቸው የሚገቡና የሚያነጣጥርባቸው የህብረተሰብ ክፍሎች አሉ። ይህ በደንብ ተቀምጧል። በድርቁ ለተጎዱ የሚደረገው የአስቸኳይ የምግብ እርዳታ ስርጭት ከዚያ የተለየ ነው። ኢላማ የሚያደርገውም ሌሎች የህብረተሰብ ክፍሎችን ነው።
ዛሬ በተጀመረውና እንደ አውሮፓውያን አቆጣጠር ሰኔ 20 በሚጠናቀቀው ዘመቻ ምን ያህል ገንዘብ ለማሰባሰብ እንደታቀደ በመግለጫው አልተብራራም። እስካሁን ከመንግስትና ከአጋሮች የተገኘው 758 ሚሊዮን ዶላር መሆኑ ግን ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sorry. ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
Gabina VOA. Let's cross boundaries together.
የጋቢና ቪኦኤ ፕሮግራማችን ይቀጥላል። የተባበሩት መንግስታት ድርጅት መስሪያ ቤቶችና የአፍሪካ መንግስታት አነስተኛ ገቢ ባላቸው ገበሬዎች መካከል የምግብ እጦት እንዳያጋጥም ስትራቴጂ የሚቀይስ ስብሰባ አካሂደዋል። ሰባስቲያን ሞፉ ከሐራሬ እንደዘገበው ከሆነ በተለያዩ ጊዜያት በተከሰተ ድርቅና በኤልኒኞ የአየር መዛባት ምክንያት አፍሪካ ከሚገመተው በላይ አስተማማኝ የምግብ ዋስትና አጥታለች። አዲሱ አበባ ያቀርበዋል።
አፍሪቃ ከፊት ለፊቷ የተደቀነው አስተማማኝ የምግብ ዋስትና እጥረት እንዳያጋጥማት የተባበሩት መንግስታት ድርጅት የአህጉሪቱን የተለያዩ መንግስታት እየረዳ ነው። ደቡብ አፍሪካ ሐራሬ ውስጥ በተጀመረውና ለአንድ ሳምንት በሚቆየው ስብሰባ ላይም እንደ ፋኦ ወይንም የምግብና እርሻ ድርጅት የመሰሉ የተባበሩት መንግስታት መስሪያ ቤቶች እየተካፈሉ መሆናቸው ታውቋል። ፋኦን ተወክለው በስብሰባው ላይ የተገኙት ስቲፋኔ ጋላቶቫ በተናገሩት ቃል አንድ ሶስተኛው የአህጉሪቱ የምግብ ምርት ተገቢና አስተማማኝ መጋዘን ባለመኖሩ ምክንያት ጥቅም ላይ ከመዋሉ አስቀድሞ ሊበላሽ እንደቻለ ገልጠዋል። የዚህ ጉባኤ ተሳታፊዎች ቀዳሚ ትኩረትም የምግብ ብልሽትን ለመቀነስ መወሰድ ካለበት እርምጃ ላይ ሊሆን ይገባል ይላሉ።
We're not targeting all commodities. We've selected those that have been prioritized by the government. In many southern African countries,
መንግስት ቅድሚያ የሚሰጣቸውን ማለታችን እንጂ ሁሉንም እቃዎች ማለታችን አይደለም። በብዙ የደቡብ አፍሪካ ሀገሮች ለምሳሌ ቅድሚያ የሚሰጠው በቆሎ ነው። እንደ ፍራፍሬዎችና አትክልቶች በመሰሉ በእጽዋት ምርቶች ላይ ጥናቶች እናካሄዳለን። በወተት ላይም ጥቂት ጥናቶች እናደርጋለን። ምዕራብ አፍሪካ ውስጥ የአሳ ምርት እንዳይጠፋ ከፍተኛ ጥንቃቄ እናደርጋለን። ኤልኒኞ በምግብ ምርት ላይ ከፍተኛ ውድመትን ያስከትላል። የኤልኒኖን ጥፋት የምንከላከለው የምግብ ምርት ሲኖር መሆኑ ግልጽ ነው።
ኤልኒኞ ወለድ የአየር መዛባት አብዛኛውን ደቡብ አፍሪካና የአፍሪካ ቀንድ አካባቢን ክፉኛ መጥቷል። በዚህ ሳምንት ዚምባብዌ አገሯ ውስጥ በደረሰው ድርቅ ምክንያት ወደ 4 ሚሊዮን ህዝቧ የምግብ እደላ እንደሚያስፈልገው አስታውቃለች። ዩኒሴፍ ማለት የተባበሩት መንግስታት ድርጅት ዓለም አቀፉ የህፃናት መርጃ ድርጅትም በተመጣጠነ የምግብ እጥረት ምክንያት በዚያች ሀገር ህፃናት ላይ የሚደርሰውን የጤና ቀውስ ለመግታት ቢያንስ የ21 ሚሊዮን ዶላር እርዳታ እንደሚያስፈልገው ይፋ አድርጓል። በሐራሬው ምባሬ ሙሲካ ገበያ ሙዝ፣ በቆሎ፣ ቲማቲም፣ የኦቾሎኒ ዝርያ የሌለ የእርሻ ምርት የለም። ግን ገዢዎች ሳይመጡ ምርቶቹ ይጠፋሉ ይላል ገበሬው። ቲማቲም አምራች የሆነችው ግሬስ ቺኩዋንሃ ለምሳሌ ከጸረ ሰብል ተባይ በተጨማሪ ምርቷን ይበልጥ ያበላሸባት በወቅቱ ማጓጓዣ ማጣቷ እንደሆነ ትናገራለች።
When I come here, when the tomatoes are high price,
እዚህ ስመጣ የቲማቲም ገበያ ከፍተኛና ጥሩ ነው። በርግጥም ትርፍ አግኝቼበታለሁ። ችግሩ ግን ቲማቲም የተወሰነ ዋጋ አልተተመነለትም።
አንዳንድ የምግብና እርሻ ድርጅት ጠበብት የአፍሪካ ገበሬዎች ለምርቶቻቸው ዋጋ ማለትም ተመን ማውጣት መልመድ እንዳለባቸው ይመክራሉ። ይህም ማለት መውረድ ሲገባው ዝቅ ሲወደድ ደግሞ ከፍ ማድረግን መማር ይኖርባቸዋል እንደማለት። ከዚሁ ጋር አፍሪካ ውስጥ የገጠሩን ክፍል ገበሬዎች የሚረዱ የተለያዩ ፕሮግራሞች ካልተቀየሱ የአፍሪካ የምግብ ዋስትና አስተማማኝ እንደማይሆን እነዚሁ ጠበብት ይናገራሉ።
ቀጣዩ ዝግጅታችን ከትናንት ተከታይ ነው። በታንዛኒያ በኬንያና በኢትዮጵያ የሚገኙ ወጣቶች የኢንተርኔትና የስልክ አጠቃቀማቸው ምን ይመስላል? ከናይሮቢ ፋሲል ግርማ፣ ከኢትዮጵያ ዮሐንስ ሞላ፣ ከታንዛኒያ ሜሮን ተስፋዬ፣ ከጽዮን ግርማ ጋር ተወያይተዋል። ከዮሐንስ ጀምራል።
አዎ፣ ከሰዎቹ ጋር መገናኘቱን እስከፈለግሽ ድረስ እና ኢንተርኔትን ለተለያዩ የግልም ሆነ የሙያ ጥቅሞች ትጠቀመዋለሁ ብለሽ እስካሰብሽ ድረስ አማራጭ የለሽም። ዝም ብለሽ ባለው ነገር እሱን የምትከፊበትን አቅም ለማጠናከር ትሞክሪያለሽ እንጂ ቆይ እዚህ ጋር ብለሽ አኩርፈሽ ሌላ ቦታ ለመሄድ እድሉም በሩም የለም።
ፋሲል፣ ለዮሐንስ ከናይሮቢ ጋር አንተ ካለህበት ጋር ዮሐንስ ከገለጸው ጋር አነጻጽረህ ጠይቀው ነገር አለ?
በእርግጥ የተወሰነ ጊዜ ቢሆነኝም ኢትዮጵያም ነበርኩኝና የኢትዮጵያውን የኢንተርኔት አገልግሎት ተጠቃሚ ነበርኩ። በተለይ ደግሞ እንደዚህ ዩቲዩብ ስንጠቀም ረጅም ጊዜ መጠበቅ አለብን ሲሆን እስከሚያጫውተው ድረስ። አሁን ያለው ሁኔታ የተለየ ሊሆን ይችላል። የተለየ ነገር ካለ ምናልባት ሊያስረዳን ይችላል።
ዮሐንስ፣ ቪዲዮ አጠቃቀም ላይ አሁን የተለየ ነገር አለ? ዋይፋይ ለመጠቀም በየሆቴሉ ትሄዳላችሁ እንደሱ ተጨማሪ ነገር ከፈለጋችሁ ወይስ የተሻለ ነገር አለ?
የምትሄጂበት አጋጣሚ አለ። አሁን እኔ የቤት ውስጥ አጠቃቀሜን ነው የምነግርሽ ያለሁት። ቤት ውስጥ ስትጠቀሚ ቪዲዮ ልመልከት ብለሽ ካሰብሽ የሚወርደው ለመመልከቱ አሁን እኔ የምጠቀመው ኢንተርኔት ፈጣን ነው። ቅቅቀት ብሎ ሊወርድልኝ ልመለከት ይችላለሁ። ግን አንድ የአንድ ሰዓት ቪዲዮ ልጠቀምበት ብዬ ቁጭ ብል በዛ ዳታ ሳይዝ ነው የምከፍለው። ማድረግ የምችለው በዛ 1000 ብሬል 4 ጂቢ ሳይዝ አገልግሎት ብቻ ነው የማገኘው። ያ ማለት እያንዳንዱ ቪዲዮ ከሳይዙ ጋር ስለሚገናኝ የማየውን ቪዲዮን እኔ የምመጥ ነው።
ሌላ እዚህ ላይ ዮሐንስ ልጠይቀው ፈልገው አንድ ነገር፣ ትልቁ እድል እዚህ ያገኘሁት ላይቭ ስትሪሚንግ ወይም ቀጥታ የሚተላለፉ ፕሮግራሞችን ኢንተርኔቱ ሳይዘገይ መከታተል እችላለሁኝ። በዚህ ላይ ስካይፕ ለማውራትም በቪዲዮ ቻት ለማድረግም ቢሆን በጣም አመቺ ነው። ፍጥነቱ ጥሩ ነው። አንዴ ደግሞ አንሊሚትድ የሆነ ያልተገደበ ለወር ወይ ለሳምንት ከገዛሁኝ የኢንተርኔት አገልግሎቴ የቱንም ያህል ዳውንሎድ ባደርግ ላይቭ ስትሪሚንግ ብከታተል ቪዲዮ ባይ አይቋረጥም። እስከ ሳምንት እስከገዛው ጊዜ ድረስ ገደብ ድረስ ወይም ለአንድ ወር ከሆነ እስከ ወር ድረስ እንደዚህ አይነት አገልግሎት አሁን ተጀምሯል ኢትዮጵያ ውስጥ የሚለውን
ያልተወሰነ አገልግሎት የሚባል አለ። ከፍ ባለ ብር በወር ከፍለ አለገደብ የምትጠቀመው በዋይፋይም ለሰዎች የምታጋራው አይነት አገልግሎት አለ። እሱን ግን ለግለሰብ ለቤት ለቤት ጥቅም የሚሆን አይነት ነገር አይደለም። አንደኛ ገንዘቡንም አችለውም ብሩ በዛ ይላል። ያልተገደበ መሆኑን ስታስብ እንግዲህ የተገደበው 4 ጂቢ በአንድ ሺህ ብር ከተሸጠልህ ያልተገደበ ሲሆን ከፍ ይላል ብሩ። እኔ ያው በቤተሰብ ደረጃ ስለምጠቀምበት ኮኔክሽኑን ዋጋውንም ለማጣራት አልሞከርኩም። ግን ለንግድ ወይ ለቢሮ አገልግሎት ካልሆነ በስተቀር ለቤት ግን የሚሆን ነገር አይደለም እሱ።
እዚህ ያው ዋይፋይ ለግለሰብ ለቤተሰብ መያዝ በጣም የተለመደ ነው። እኔ እንኳን የቤት ውስጥ የራሴ ዋይፋይ ይኖረኛል። ከዛ ሩሜቶችም ሼር ያደርጋሉ። በኮምፒውተራችንም በሞባይላችንም ይጠቀማል። እያንዳንዱ ቤት በሚባል ደረጃ አብዛኛው የራሱ የሆነ ዋይፋይ አለው። ለመስሪያ ቤት ብቻ ሳይሆን ግለሰብ የሚጠቀመው ነው። ዋጋውም የቱንም ያህል ውድ አይደለም፣ በጣም አነስተኛ ነው። ለምሳሌ እኔ የምጠቀመውን ብነግርህ 3500 ሺሊንግ ነው። 3300 ሺሊንግ ወደ 700 ብር የሚደርስ ነው። በእርግጥ እዚህ ያለው የገንዘብ አጠቃቀምና አገር ቤት ያለው የገንዘብ አጠቃቀም በተወሰነ መልኩ ይለያል። እዚህ የገንዘብ እንቅስቃሴው ፈጣን ስለሆነ ገንዘብ የማግኘቱም እዛው የማጣቱም ልክ እንደዛው ነው። ዋይፋይ በግለሰብ ቤት መኖር ትልቅ ነገር አይደለም፣ ማንኛውም ሰው ሊኖረው የሚችለው ነገር ነው። አሁን እንዴት ነው እየተለመደ ነው በየቤቱ ዋይፋይ
እኛ በቤት ደረጃ እንግዲህ ትልቅ ነገር ሆኖብን እየተጠቀምነው አይደለም። ለግለሰብ እንደ አንድ ሰው 1000 ብር በወር ለኢንተርኔት መድቤ በወር ስንት አግኝተህ ነው የሚለውም እኮ ጥያቄ ይመጣል። ቀጥሎ 1000 ብር ብዙ ብር ነው። ለአንድ ሰው ደሞዝ ተብሎ ሊከፈለው የሚችል ገንዘብ ነው። ከሱ በላይ ከፍ ብለህ በ4 ጂቢ በ1000 ብር የተገደበ እየተጠቀምክ አንሊሚትድ እና ዋይፋይ ለሌሎች ማጋራት የምችልበት ሲሆን ብሩም ከፍ ይላል እና በቤተሰብ ደረጃ የሚጠቀሙ ይኖሩ ይሆናል። ያው ሁሉም ሰው እንደ ኑሮውና እንደ ገቢው ስለሚሆን ነው። የራሴን ልምድ ነው እንጂ የምናገረው የሚጠቀሙ የሉም እያልኩ አይደለም።
ብር አሁን እዚህ 1000 ብር ማወጣ ከሆነ የራሴ የሆነ ዋይፋይ ይኖረኛል። እንደዚህ ሞባይልም ላይ የፈለግኩትን ያህል ዳታ ጭኜ ከወር እስከ ወር መጠቀም ይችላሉ። 1000 ብር ለኢንተርኔት እና ለስልክ በጣም ብዙ ነው። እዚህ ሀገር ዋይፋይ ያስጠቅመሃል ከወር እስከ ወር። ለስልክህም እንዲሁ ተጨማሪ የአየር ሰዓት እና የኢንተርኔት ዳታ መግዛት በአንድል መግዛት ትችልበታለህ።
አዎ እንግዲህ ምንድን ነው አሁን ሜሮንም ያለችው እሱን ነው። ዮሐንስ 1000 ብር በወር ያለው ብዙ ነው። 1000 ብር በኢትዮጵያ የኑሮ ደረጃ ትንሹ እንኳን የደሞዝ መጠን 530 ብር አካባቢ ነው። ስለዚህ ስመርጥ መካከለኛ ገቢ ያላቸው ሰዎች ኢንተርኔት አገልግሎት እንዴት ያገኛሉ? ከፍለውስ የሚያገኙት ኢንተርኔት አገልግሎት ምን ይመስላል? የሚል ጥያቄን አንስቼ ነው አጠቃላይ አሁን ከእናንተ የተረዳሁት። ትልቁን ገንዘብ እየከፈለ ያለው ዮሐንስ ነው። ኢትዮጵያ ያለው ታንዛኒያና ናይሮቢ ያሉት ከዮሐንስ አነስ ያለ ገንዘብ ነው የሚከፍሉት። የሚያገኙት አገልግሎት ግን ልዩነቱ በጣም ሰፊ ሆኖ ነው ያየሁት እንደተረዳሁት። እንደሱ ነው አይደል ዮሐንስ?
አዎ እንደዛ ነው። ሌላው ደግሞ መታሰብ ያለበት እዚህ ጋር ትልቁ ወጪ ሲባል የደሞዝ ጣሪያው ገቢው ራሱ አሁን ቅድም ፋሲል ሲናገር የነበረው እዛ ኬንያ ውስጥ የገንዘብ እንቅስቃሴው ፈጣንና ቶሎ ገንዘብ የሚያገኙበት ሁኔታ አለ። ወደዚህ ስንመጪ ግን የገንዘቡ አገኛኝ እንደዛም አይደለም የሚልሽ ጣሪያውን እናውቀዋለን፣ ዝቅተኛውን እናውቀዋለን። ቅድም 530 ብር ብለሻል። እነዛም ሰዎች እንደዚሁ ከሰዎች ጋር ኮሚኒኬት ማድረግ ቢፈልጉ፣ ዓለም አቀፍ ጉዳዮች ላይ መረጃ ቢፈልጉ፣ ቶሎ ቶሎ ማግኘት ቢፈልጉ ምን ሊሆኑ እንደሚችል ሁኔታውን መገመት ይቻላል። እስከዚህ በተለያዩ አጋጣሚዎች የትልልቅ ህንፃዎችን ተጠግቶ ዋይፋይ መጠቀም፣ እሱንም ፓስዋርድ ፍሪ ከሆነ መጠቀም የተለመደ ነገር ነው። ተማሪዎች እንደዛ ያደርጋሉ። ህንፃ ትይዛለች፣ ትጠጃለች፣ ፓስዋርድን ካወቅ ትጠቀሚያለች።
ዮሐንስ፣ እንግዲህ አንተ ላይ ነው ኢትዮጵያ ያለው ላይ ነው ውድ ነው ተብሎ የተፈረደው።
እውነት ነው፣ እውነት ነው።
ለዛሬ በጣም እናመሰግናለን። ፋሲል ከናይሮቢ በጣም አመሰግናለሁኝ። ሜሮን ተስፋዬ ከታንዛኒያ፣ ዮሐንስ ሞላ ከኢትዮጵያ በጣም አመሰግናለሁ።
እሺ፣ እናመሰግናለን።
ሁላችሁንም ስላዳመጣችሁ እናመሰግናለን። ሄኖክ ሰማእግዜርና
እኔም መስታወት አድራጋውንን በነገው ጉዞ እንገናኝ።
ደህና ደሩ።
This program has come to you from the Voice of America,